ይሄ ትምህርትን ከሌላ የማምጣት አዳዲስ ነገሮችን የመቅሰም ዝንባሌ ሀገር ከበቀለው በአካባቢ በቀይ ካለው እውቀት ጋር ማዛመድ ልማድ፣ ወጎች፣ ባህሎች የሚኖራቸው ሚና እንዲህ ያለው የትምህርት ስርዓት በሚቀረጽበት ጊዜ ምን አይነት ሚና ይኖራቸዋል?
እንዲህ አንድ ህዝብ በሀገሩ ባህል ላይ የተመሰረተ ደግም ጠላንም ሳናውቅ በልጅነት ያደግንበት አብሮ ይኖራል። አስተሳሰባችንንም ብዙ ጊዜ ይመለከተዋል። እና ይሄ እንደኔ አስተሳሰብ ከወላጆች ከትምህርት ቤት የሚደረግ ነገር ነው። ሁለተኛ ደግሞ የቀለሙንና የሳይንሱ ዘመናዊ ቴክኖሎጂ ትምህርት ከሰብአዊ ትምህርት ሂማኒቲ ሰው የመሆን ነገር መቼም ወደትም ጠላንም ሁላችንም ሰውንም ሰው መሆን ማለት 40 ዓመት 50 ዓመት 60 ዓመት ኖሮ መሄድ ማለት በዚህ ጊዜ ውስጥ ምልቁም ነገር ሰብተናል። ምልቁም ነገር የሰሩልን ሰዎችን ብድር ለመመለስ ሞክረናል።
ይሄ ሰውነት የሚለውን ነገር ቀደም ብለን ስንጫወት አንስተውት ነበረ። ሰው መሆንን አንድ ሰው በተለምዶ መደበኛ ትምህርት ቤቶች ውስጥ ሊያገኘው እንደማይችል ሰው መሆን እስካልቻለ ደግሞ እንግዲህ ሰው ነኝ የሚለውን ነገር ነው ሰው የሚፈልገው። ና እስኪ ቅድም ጀምሮ ያደረጉትን ወግ እናራዝም። ሰው ማለት ምን ማለት ነው? ሰው ማለት መቼ ነው?
ሰው ማለት በሁለት እግሩ መሄድ ማለት ብቻ ነው። በሁለቱ እግሩ መሄድ ብዙ አደገኛ አሁን ያለ ሰው አይደለም። ለሌላም የማያስብ አደገኛነቱን የሚቀጥል የፍጡር ትልቅ ችግር ነው።
ትምህርት አንዱም ፍልስፍናም ነው እና የፍልስፍናውን ገጽታ ቆየት አድርገን እንመለከታለን። እስኪ ዶክተር አያሌውን እንተዋወቅ። ከልጅነት እስከ እውቀት የመጡበት መንገድ፣ ዛሬም እንዲህ ያለ ስራ ትተው ማለፍ የሚጥሩበትን መንገድ እንድናይ ሁሉ እድል ይሰጠናል።
በመሆኑ ዶክተር አያሌው ገብረስላሴ ማን ናቸው? የት ተወለዱ? የት አደጉ? የተማሪነት ህይወቶስ ምን ይመስል ነበር? እስኪ ያጫውቱን።
እንግዲህ ከተራ ቤተሰብ ነው የወጣሁት። በአንደኛ ደረጃ ትምህርት ቤት ደሴ ንጉስ ሚካኤል ነበር። በኋላ ወይዘሮ ሲል ሆነ ፈተና ተፈተን፣ ብሔራዊ ፈተና። በፈተናው ተመርጠን አዲስ አበባ አዳሪነት ሄድን። አዳሪ ትምህርት ቤት አዲስ አበባ ምኒልክ ገባሁ። ምኒልክ ትምህርት ቤት ከተማርኩ በኋላ ወደ መምህርነት ሄድኩኝ። ከመምህርነቱ ተመልሼ እንደገና ዩኒቨርሲቲ ኮሌጅ ሄጄ ተፈትኜ ከሌሎች ጋር ለ22 ዩኒቨርሲቲ ኮሌጅ ለቢኤ ዲግሪ ኤጁኬሽን ገባን። እዚያ 4 ዓመት በቆየሁበት ጊዜ ጥሩ ውጤት ስላሳየሁ በዲስቲንክሽን ቢኤ ዲግሪ አገኘሁ። ያ በአንድ ጊዜ 3 ስኮላርሽፕ አገኘሁ። በኢትዮጵያ መንግስትም ስኮላርሽፕ ሰጠኝ፣ የእንግሊዝ መንግስትም ስኮላርሽፕ ሰጠኝ፣ የአሜሪካን መንግስት ስኮላርሽፕ ሰጠኝ። እና ከእነዚህ ውስጥ እኔ የአሜሪካውን መረጥኩኝ። በመረጥኩት መሰረት ሃርቫርድ ቦስተን ግራጁዌት ስኩል ገባሁ። እዚያም የሚሰጠውን ትምህርት ጨረስኩ።
ዘመኑን ያስታውሱን እስኪ። የሆነው
በ1960 ነው።
1963
በኢትዮጵያ አቆጣጠር አላውቅም። እና ያውም ሃርቫርድ ግራጁዌት ስኩል ማስተርስ ዲግሪ የሚያገኘሁት በ12 ወር የዩናይትድ ስቴትስ መንግስት ለመቀጠል ብትፈልግ እፈቅድልሃለን አሉ። ይህንን አሰደበት። ከብዙ ጊዜ በትምህርቱ ላይ በመድከም ነው እና ይህን እድል ያገኘሁት ወደፊት ማስበው አረጋለሁ እንጂ አሁን ይበቃኛል፣ ሀገር እሄዳለሁ ብዬ ኢትዮጵያ
ተመልሰሄዱከትምህርት ቤት በኋላ።
መልካም። ወደ ሀገር ውስጥ ከተመለሱ በኋላ ከዛሬ 50 ዓመት በፊት ግድም ገና ወጣትነቱ ኋላ ላይ የእድሜ ልክ ስራው ለመሆን ወደ በቃው ወደዚህ ስርዓተ ትምህርት ቀረጻ ያመሩበትን ብዙ ደግሞ ያጫቱን እስኪ።
ኢትዮጵያ ሲሄድ የመንግስቱ ነዋይ
ግርግር
የመንግስቱ ነዋይ ሬቮሉሽን ሲነሳ የመምህራን ማሰልጠኛ ነበረ። ቀበልና ኮከብ ወጸፋት ያ 6 ወር እንዳስተማርኩኝ ከየቦታው ዲግሪ ያላቸው ጥሩ የተመረቁ ሰዎች በመንግስት መስሪያ ቤት እንዲያገለግሉ አስገቡ ተብሎ መንግስት ወቀሳ ስለደረሰበት የትምህርት ሚኒስቴሩ እና የምክትል ሚኒስትራቸው ዶክተር መንግሻ ገብረ ህይወት ይባላል መርጠው የስርዓተ ትምህርት ኃላፊነቱ እንድትወስድ ተመርጠሃል ብሎ ወደ ትምህርት ሚኒስቴር ገባሁ። ትምህርት ሚኒስቴር 4 ዓመት በሰራሁበት ጊዜ የሩ ፕሮግራም የሚሰጠው በእንግሊዝኛ ነበር። አማርኛም አንዳንድ ቦታ ያደርጋሉ፣ ግን በጠቅላላው በእንግሊዝኛ ነበር። ደግሞ በዚህ ላይ የተያያዘም አልነበረም። እና ትምህርቱ በአማርኛ ቋንቋ እንዲሆን ከአንድ እስከ ስድስት አስፈላጊውን ስርዓተ ትምህርትና ለየትምህርቱ ደግሞ መጽሐፍት እንዲዘጋጅ ተደረገ። ከተዘጋጀ በኋላ ለንጉሱ ቀረ። ንጉሱ በደስታ በኢትዮጵያ በሙሉ እንዲሰራበት ብሎ አወጀ። እና በዚህ ብዙ ያልተደሰቱም ሰዎች ነበሩ። በእንግሊዝኛ ካልሆነ ትምህርቱ ጥሩ አይሆንም የሚል እምነት ነበራቸው። ሌሎች ደግሞ እንደ እኔ ያሉት እንግሊዝኛውን ነው የሚማረው፣ ትምህርቱን ነው የሚማረው ላይ ወይ ደግሞ ጥሩ እንግሊዝኛ የሚናገር አስተማሪ ምስል፣ አለዚያ ሊማሩ አይችሉም። እነዚህ ልጆች ደግሞ በአሁን ባሉበት የአእምሮ እድገት ላይ በልጅነታቸው ብዙ ኪሪዮሲቲ ብዙ መማር የሚችሉ ብዙ ኢምፕሪንት የሚደረግበት ጊዜ ስለሆነ ይህንን ወርቃማ ጊዜ እንዲሁ በከንቱ ማሳደር የለባቸው። በሚማሩት በሚቀናቸው ለአማርኛው ከተሳካ ወደ ሌሎች ብሔር ቋንቋ በዚያ አይነት እንዲስፋፋ ተደርጎ ከዚያም አልፎ በሁለተኛ ደረጃና በኮሌጅም በአማርኛ እና ሌሎች በኢትዮጵያ ቋንቋዎች እንዲስፋፋ ማድረግ አለበት።
በዚያ ዘመን እየክርክር በሚነግሩን ዘመን እንግዲህ የህይወት ታሪኮ እንደሚያስረዳው 1955 በነበረው ነው በኢትዮጵያ ትምህርት
እንደገና
ትምህርቱን ለመፋፋ መጡ።
እና ዶክተር መንገሻ ገብረ ህይወት መከተላቸው ነበር። በነሱ ጊዜ ነው መጽሐፍቱ ተዘጋጀው። እና መጽሐፍቱ ሲዘጋጅ ያልተደሰቱ ሰዎች ወደ አቶ ካለወርቅ ሀብተወልድ ሄደው ሁኔታዬን በቀና አልተመለከቱትም። እኔም ደስ አለኝ፣ ምክንያቱም የነበርኩበት ስራ በጣም ከባድ ስለነበረ ተመርሬ ነበር። ድክም ምን ብሎ ነበር እና አሜሪካ መሄድበት መንገድ ሳገኝ በደስታ ነው የሄድኩት።